ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ለምሳሌ ወላይታ ሲቢናውን በሚነካ መልኩ ይውጣልን፣ ይሄ መሬት የኛ ነው የሚል ዘፈን የሚል ጭፈራ በስዳምኛ እየዘፈኑ ነው። ከዚህ ሀገር ሁሉም ወላይታ ይውጣ በሚል
ኦኬ። በጣም ተሳሳተ ነው። አንዳንድ መረጃዎች ምንሽ ስዳማ ከየትኛውም ኢትዮጵያ ብሔረሰብ በላይ ለሌላው ቦታ የሚሰጥ ነው።
በትላንትናው ዕለት በሐዋሳ ከተማ የፊቼ ጨምበላላን በዓል ዋዜማ ላይ የተፈጠረውን ግጭት አስመልክቶ ሁለት የከተማይቱ ነዋሪዎች ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕሳችን ይቀርባል።
የመላው ኢትዮጵያ አንድነት ድርጅት መኢአድ አሳሪ ነው ያለውን የአልጀርሱን ስምምነት የኢህአዴግ ሥራ አስፈጻሚ መቀበሉ ኃላፊነት የጎደለው ተግባር ነው ሲል ተቸ። የድንበር ኮሚሽኑን ውሳኔም በጥብቅ እንደሚቃወም ገልጧል። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ ይቀርባል።
አሁን በቅድሚያ የዕለቱን ዋና ዋና ርዕሰ ዜናዎች እናሰማለን። ህዝባዊ ወያነ ሓርነት ትግራይ ለሶስት ቀናት በመቀለ ያካሄደውን ስብሰባ ባለ 9 ነጥብ መግለጫ በመውጣት ዛሬ ረቡዕ አጠናቀቀ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከአሁን ወዲያ ከሰሜን ኮሪያ የሚደቀን የኒውክሌር አደጋ አይኖርም ሲሉ ዛሬ ተናግረዋል። ፕሬዚዳንቱ ይህን ያሉት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሲንጋፖር ላይ ተነጋግረው ከተመለሱ በኋላ ነው። የ2026ቱን የዓለም ዋንጫ ውድድሮች ካናዳ፣ ዩናይትድ ስቴትስ እና ሜክሲኮ በጋራ እንዲያዘጋጁት ዓለም አቀፍ የእግር ኳስ ፌዴሬሽን ወሰነ።
ሳምንታዊው ቅንብሮች አሜሪካና ሕዝቧ፣ ሴቶችና ቤተሰብ እንዲሁም ዲሞክራሲ በተግባር በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ የተቀናበሩ ዝግጅቶችን ይዘው ይጠብቋችኋል። ጤና ስትልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ረቡዕ ሰኔ 6 2010 ዓ.ም ስርጭት ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉና እስከ ስርጭቱ መሪ ጋር አብረናችሁ እናመሻለን።
አሁን የሰዓቱን የዓለም ዜና።
ህዝባዊ ወያነ ሓርነት ትግራይ ለሶስት ቀናት በመቀለ ያካሄደውን ስብሰባ ባለ 9 ነጥብ መግለጫ በማውጣት ዛሬ ረቡዕ አጠናቀቀ። መግለጫው በተለይ የኢህአዴግ ሥራ አስፈጻሚ ኮሚቴ ግንቦት 28 2018 ዓ.ም ባካሄደው አስቸኳይ ስብሰባና ባወጣው መግለጫ ያተኮረ ነው። የህወሀት መግለጫ ኢህአዴግ ሥራ አስፈጻሚ ኮሚቴ በቅርቡ ያሳለፈውን ውሳኔ የኤርትራንና የኢትዮጵያን ችግር ለመፍታት ያስቀመጠው አቅጣጫ ኢህአዴግ አስቀድሞ ይከተለው ከነበረ ያልተለየና ዘላቂ ሰላም የሚያመጣ ስለሆነ ተገቢና ወቅታዊ ነው ብሎ እንደሚያምን ገልጿል። ኢህአዴግ ሥራ አስፈጻሚ ኮሚቴ የመንግሥት ልማት ድርጅቶች አሁን በገጠመው አገራዊና ኢኮኖሚያዊ ችግር ምክንያት በቴሌኮሙኒኬሽን ኃይል ማመንጫ የአየር መንገድና ሌሎችም አስመልክቶ ያሳለፈው ውሳኔ ኢህአዴግ ቀደም ብሎ ይከተለው ከነበረው ፖሊሲ ጋር የማይጋጭና ኢህአዴግ በቀደምት ስብሰባዎቹ የወሰናቸው መሆኑን በማረጋገጥ በከፍተኛ ጥንቃቄ እንዲተገበሩ ጥሪውን ያቀርባል ይላል የህወሀት መግለጫ። ይሁንና በኢትዮጵያና በኤርትራ መካከል ዘላቂ ሰላም እንዲረጋገጥ እንዲሁም የመንግስት የልማት ድርጅቶችን አስመልክቶ የተላለፉት ውሳኔዎች በኢህአዴግ ምክር ቤት ሳይወሰን አጋር ድርጅቶች ሳይመክሩበትና የሚመለከታቸው መንግስታዊ አካላት በዝርዝር ሳይወያዩበት የመጨረሻ ውሳኔ አስመስሎ ለህዝብ መግለጽ መሰረታዊ ጉድለት እንዳለበት ህወሀት ደምድሟል ይላል ዛሬ ድርጅቱ ያወጣው መግለጫ። ወቅታዊ ሁኔታዎችን በፍጥነት ለማየትና ለመገምገም የኢህአዴግ ስራ አስፈጻሚና ምክር ቤት አስቸኳይ ስብሰባ እንዲጠራም ይጠይቃል። ዝርዝሩን በነገው ዝግጅታችን እናቀርባለን።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከአሁን ወዲያ ከሰሜን ኮሪያ በኩል የሚደቀን አደጋ የለም ሲሉ ዛሬ ተናገሩ። ፕሬዚዳንቱ ይህን ያሉት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሲንጋፖር ላይ ተነጋግረው ከተመለሱ በኋላ ነው። ረዥሙን ጉዞ አጠናቅቄ ተመልሻለሁ፣ ነገር ግን ስልጣን ከያዝኩባት ቀን ይልቅ ሰው ሁሉ በአሁኑ ወቅት ደህንነት እንዲሰማው ይገባል የሚል የትዊተር መልእክትም አስተላልፈዋል። ከኪም ጆንግ ኡን ጋር ያደረግኩት ስብሰባ መልካምና አዎንታዊ ተሞክሮ ነበር። ሰሜን ኮሪያ ለወደፊቱ ትልቅ መሰረት ይኖራታል ሲሉም አክለዋል። የሰሜን ኮሪያው መሪ የኮሪያ ልሳነ ምድር ከኒውክለር መሳሪያዎች ነጻ እንድትሆን በትላንቱ ስብሰባ ተስማምተዋል። ትራምፕ በበኩላቸው ከደቡብ ኮሪያ ጋር የሚደረገውን ወታደራዊ ልምምድ እንደሚያቆሙም ባልተጠበቀ ሁኔታ ነው የተናገሩት። ትራምፕ አያይዘውም ሁለታችንም ወይም ሁለቱም ወገኖች በጥሩ መንፈስ ነው የተደራደር ነው፣ ይህ እስከሆነ ድረስ ደግሞ የጦርነት ልምምዱን በማቆም ብዙ ገንዘብ ከብክነት እናድናለን ብለዋል።
አንዳንድ ከሰሜን ኮሪያ የከዱ ሰዎች ፕሬዚደንት ዶናልድ ትራምፕ ከኪም ጆንግ ኡን ጋር ተገናኝተው ከተነጋገሩ በኋላ የሰሜን ኮሪያውን መሪ ማሞገሳቸው አስከፍቷቸዋል። ጨቋኙ የሰሜን ኮሪያ መንግስት ለሚፈጽማቸው የሰብአዊ መብት ረገጣዎች መጋተር ሲኖርባቸው አሞገሷቸው የሚል ቅሬታ አሰምተዋል። ትላንት ሲንጋፖር ውስጥ ሁለቱ መሪዎች ተገናኝተው በተናገሩበት ወቅት የሰሜን ኮሪያ መሪ ግሩም ሰውና ታላቅ መሪ ናቸው ከማለታቸውም በላይ ለህዝባቸው ደህንነት አበክረው ይቆረቆራሉ ብለው እንደነበር የሚታወስ ነው። ህዝባቸውን ይወዳሉ ሲሉም አክለዋል።
ኬንያውያን ዶክተሮች መንግስት ያለውን የሐኪሞች እጥረት ለማሟላት 100 ኪቢያውያን ዶክተሮችን ቀጥሮ ሊያሰማራ የያዘውን እቅድ ሊያሳግዱ እየሞከሩ ነው ተብሏል። ስራ አጦች ሐኪሞች ለእኛ ለዜጎቹ ቅድሚያ ሊሰጠን ይገባ ነበር ሲሉ ነው ክስ የመሰረቱት። የኬንያ መንግስት ግን የፍርድ ቤቱን የእግድ ትእዛዝ አሻፈረኝ ብሏል። መሐመድ ዩሱፍ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ ይዛ ቀርባለች።
ኬንያውያኑ ሐኪሞችና የተወሰነው የህብረተሰብ ክፍል ቢቃወምም የጤና ጥበቃ ሚኒስቴሩ ባለስልጣናት ኪውባውያኑን ዶክተሮች ለማሰማራት ባላቸው እቅድ ከመጪው ወር ጀምሮ ሊገፉበት ነው። 100 የሚሆኑ ኪውባውያን ሐኪሞች ባለፈው ሳምንት ኬንያ ገብተዋል። 4 ኬንያውያን ሐኪሞች በቅጥርም በደሞዝ ክፍያም አድሎ ተፈጽሞብናል ብለው ነው ክስ የመሰረቱት። ጠበቃቸው አናንጉዌ ማሎባ ያስረዳሉ።
ለኪውባውያኑ ሐኪሞች ከአገሬው የበለጠ ደሞዝና ጥቅማጥቅም ለመስጠት መወሰናቸው አድሏዊነት ነው። በልዩ ሕክምና የሰለጠኑት 171 የሚደርሱ ሐኪሞች እያሉ እድሉ ለነሱ መሰጠት ይገባው ነበር ብለን አቤቱታ አስገብተናል።
የኬንያ መገናኛ ብዙሃን እንዳሉት ከሆነ ኪውባውያኑ ሐኪሞች በወር ቢያንስ $8,000 ነው ደሞዝ የሚከፈላቸው። ቤትና መኪና፣ የአውሮፕላን ትኬትም ጭምር በነጻ ተሰጥቷቸዋል። የጤና ጥበቃ ሚኒስቴሩ ዋና ጸሐፊ ራሺድ አማን ኪውባውያኑን ሐኪሞች ያመጣናቸው በየወረዳው ባሉ ሆስፒታሎች የሐኪም እጥረት ስላለ ነው ይላሉ።
Last 3 years, 156 medical specialists completed their studies at the University of Nairobi.
ባለፉት 3 ዓመታት 156 በልዩ ሕክምና የሰለጠኑ ልዩ ሐኪሞች ከናይሮቢና ሞይ ዩኒቨርሲቲዎች ተመርቀዋል። እነሱም በየወረዳው ተመድበዋል። ነገር ግን በእነሱ ብቻ ያለውን የሐኪም እጥረት ለመምላት በቂ አይሆንም።
ከሐኪሞች ማህበር ጠበቆች አንዱ እንዳሉት ግን መንግስት የውጪ ሐኪሞች የቀጠረው ሕግ ተላልፎ ነው። የሰራተኛ ቅጥርና የአሰሪና ሰራተኛ ግንኙነትን የሚመለከተው ፍርድ ቤት በመጪው ሳምንት ውሳኔ ይሰጣል ተብሎ ይጠበቃል። ጥያቄው መንግስት ውሳኔውን ያከብራል ወይ ነው።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በስደት ያለውን የየመን መንግስት የሚደግፈው በሳውዲ አረቢያ የሚመራው ጥምረት ሆዴዳ በተባለችው ዋና የወደብ ከተማ ዛሬ ወረራ ከፍቷል። ሁቲ አማጽያን ሆዴዳንና የየመን መዲና ሰንዓን ይቆጣጠራሉ። የጥምረቱ አካል የሆነው የተባበረው አረብ ኤሚሬቶች ሁቶዎች ከወደቢቱ ከተማ እንዲወጡ የተሰጣቸው ጊዜ ገደብ ዛሬ ማለፉን ገልጿል። ሆዴዳ ወደብ ምግብና ረድኤት ወደ ሀገሪቱ ለማስገባት ወሳኝ ከተማ ናት። በሁቶዎችና በአቡ ራቡ ማንሱር ሃዲ መንግስት መካከል ከሶስት ዓመታት በፊት ግጭት ከመጀመሩ በፊትም ቢሆን ሀገሪቱ በምግብ ዋስትና እጦት ስትሰቃይ ቆይታለች። በአሁኑ ወቅት ከ20 ሚሊዮን በላይ የሚሆኑ ሰዎች የምግብ ረድኤት እንደሚያስፈልጋቸው የተባበሩት መንግስታት ድርጅት ገልጿል።
አድማጮች፣ በመጨረሻም ዜና ስፖርት። የ2026ቱን የዓለም ዋንጫ ውድድሮች ካናዳ፣ ዩናይትድ ስቴትስና ሜክሲኮ በጋራ እንዲያዘጋጁ ፊፋ ዓለም አቀፉ እግር ኳስ ፌዴሬሽን ወሰነ። ውሳኔውን ከፊፋ አባል ሀገራት 134ቱ ሲደግፉት 65ቱ ግን ተቃውመውታል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕም በፊፋ ምርጫ መደሰታቸው ተገልጧል። ዩናይት ስቴትስ ውድድሮቹን ስታዘጋጅ ከ1994 ወዲህ ለመጀመሪያ ጊዜ ይሆናል። በ2026ቱ የዓለም ዋንጫ የሚወዳደሩት ቡድኖች እንደ ቀድሞ 32 ሳይሆኑ 48 ይደርሳሉም ተብሏል። 80 ከሚሆኑት የዓለም ዋንጫ ግጥሚያዎች የዩናይትድ ስቴትስ 60ውን ስታስተናግድ ካናዳና ሜክሲኮ እያንዳንዳቸው 10 ግጥሚያዎች ብቻ እንደሚያስተናግዱ ነው የተመለከተው። የዘንድሮ የዓለም እግር ኳስ ዋንጫ ውድድር ነገ የሚጀምረው በአስተናጋጅቱ ሩሲያና በሳውዲ አረቢያ ግጥሚያ ይሆናል። የ2022ቱን የምታስተናግደው ደግሞ ኳታር ትሆናለች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ በቃ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። አሁን በሁለተኛው ክፍለ ጊዜ ከሚሰሙት ፕሮግራሞቻችን የአንዱን ለቅምሻ እናሰማለን።
አክሲዮን ማህበሩ ይዞ እየተንቀሳቀሰ ያለው ራዕይ በቴክኖሎጂ ቢደገፍና መንግስት እና ሌሎች ባለድርሻ አካላት ቢደግፉ ሙሉ የአዲስ አበባ ከተማ ነዋሪዎችን መመገብ የሚችል ፕሮጀክት ነው ማለት ነው። ይህ ነው አክሲዮን ማህበራችን ከሌሎች አክሲዮን ማህበራት ልዩ ሊያደርግ የሚችለው ማለት ነው።
አቶ ለሚታየ በአዲስ አበባ ዙሪያ የሚገኝ የእርሻ አክሲዮን ማህበር የዳይሬክተሮች ቦርድ ሰብሳቢ ናቸው። የተናገሩትም በዚሁ ርዕሰ ጉዳይ ዙሪያ በተጠናቀረ ዘገባ ነው። ዝርዝሩን በሁለተኛው አጋማሽ ክፍለ ጊዜ ነው የምናቀርበው። አሁን በቀጥታ ወደ ዕለቱ አብይ ርዕስ።
የመላው ኢትዮጵያ አንድነት ድርጅት መኢአድ አሳሪ ነው ያለውን የአልጀርሱን ስምምነት የኢህአዴግ ስራ አስፈጻሚ መቀበሉ ኃላፊነት የጎደለው ተግባር ነው አለ። የድንበር ኮሚሽኑን ውሳኔንም በጥብቅ እንደሚቃወም ገለጸ። የኢትዮጵያ ሕዝብ በጉዳዩ ላይ እንዲወያይበት መንግስት መድረኮች እንዲያዘጋጅ ጠይቋል። መለስካቸው አምሃ ዝርዝር አለው።
አድማጮች፣ ከዚያ ቀደም ሲል የደረሰን አንድ የዕለቱ አብይ ርዕስ አለ። ወደ እሱ እንሻገርና ቀደም ብሎ አዳነች ወዳስተዋወቀችው እንመለሳለን። በትላንትናው ዕለት በሐዋሳ ከተማ የፍቼ ጨምበላላን በዓል ዋዜማ ላይ በተፈጠረ ግጭት ዙሪያ የሰው ህይወት መጥፋቱን ከ30 የሚበልጡ ሰዎች ደግሞ መቁሰላቸውን በሐዋሳ ከተማ ያነጋገርናቸው ነዋሪዎች ገልጠዋል። ጽዮን ግርማ ዝርዝሩን ይዛለች።
ከተለያየ ወገን ያነጋገርናቸው ነዋሪዎች እንደሚሉት በየዓመቱ የሚከበረውና በተባበሩት መንግስታት የትምህርት የባህልና የሳይንስ ድርጅት ዩኒስኮ ከተመዘገበ 3 ዓመት በሆነው የሲዳማ ብሔረሰብ የዘመን መለወጫ የፊቼ ጫምበላላ የባህል አከባበር ዋዜማ ላይ ግጭት ተቀስቅሶ እንደነበረ ነው። ለግጭቱ መነሻ ምክንያት ነው የተባለው ዋዜማውን ለማክበር የወጡ ሰዎች ያሰሙት በነበረው ዘፈን የተለያዩ የከተማውና የክልሉ አስተዳዳሪዎች ከስልጣናቸው እንዲነሱ የሚጠይቅ ነበር ይላሉ። አንድ ስማቸውን መግለጽ ያልፈለጉ ነዋሪ በስልክ ስናነጋግራቸው ደግሞ ጥያቄው ከዛም በላይ ብሔር ተኮር ጥቃትን የቀላቀለ ነበር ይላሉ። በተጨማሪም ጭፈራውን የሚጨፍሩት የተደራጁ ወጣቶች ገበያ ድረስ በመሄድ ጉዳት አድርሰዋልም ብለዋል።
ለአንቺ ጀምሮ የነበረው ነገር ትንኮሳ ነው። በአንድ በኩል ስም እየጠሩ ባለስልጣናትን፣ ለምሳሌ አቶ ሽፈራው ይልቀቁልን፣ አቶ ሽፈራው እኛን አይወክሉም ይውረዱልን ያሉ ነበር። አቶ ደሴን እንደዚያው የአቶ ሽፈራውን ቲሸርት ገልብጦ ለብሰዋል። ብዙ ወጣቱ እንደዛ አይነት ነገር ነው ያካሄዱት። እና ከዛ ላይ ደግሞ እነዚህ ስም እየጠሩ ብሔሮችን ስም እየጠሩ ብሔርን ተኩር ያደረገ ለምሳሌ ወላይታ ሲቢናውን በሚነካ መልኩ ይውጣልን፣ ይሄ መሬት የኛ ነው የሚል ዘፈን የሚል ጭፈራ በስዳምኛ እየዘፈኑ ነው። ከዚህ ሀገር ሁሉም ወላይታ ይውጣ በሚል
ያነጋገርናቸው ነዋሪዎች ግጭቱ የብሔር መልክ የነበረው ነው በማለት ዘርዝረው ወደ አንድ አቅጣጫ ይወስዱታል። በዚህ ሁኔታ ቅሬታው የቀረበበት የሲዳማ ብሔረሰብ ሲሆን በሐዋሳ ከተማ ነዋሪ ወደ ሆኑ ወደ ሌላ ሰው ደውዬ ነበር። የዘፈኖቹ ይዘት አስተዳደራዊ በደል እንዲቀር፣ ይህንንም በደል የሚያደርሱ ባለስልጣናት እንዲነሱ የሚጠይቅ እንጂ የሌላ ብሔረሰብን የሚተናኮል አልነበረም ሲሉ የዘፈኖቹን ይዘት ያብራራሉ።
ዳሞ ዳሞ ሞ ሲወሩ መገኑ ማንቺ አብይ ዳይና ዳሞ ረጋው እያለ ነው እየጨፈረ ያሉ በሰላማዊ መንገድ ዳት አማርኛ ሲተረጎም በመለስ ጊዜ ነው ጥያቄ የጠየቅኩት የክልል አሁን የእግዚአብሔር ሰው አብይ ስለመጣ ሊወስደው መጥቻለሁ። በሰላማዊ በቃ ምንም ድንጋይ ሳይዝ ምንም ሳይዝ ያው ካልቻለ የሚይዘው ነው ጦርና ጋሻ ነው ብትር ነው የያዙት ህጻናት ሴትም ወንዱም። ከዛ ውጪ ምንም ያደረገው የለም። ሌላውም ይውጣልኝ ያለበት ግዘም የለም አይህም ያው ሌላው ይውጣልኝ የሚለው የተሳሳተው ነው። አቶ ሽፈራው ብቻ ሳይሆን የዞኑ አስተዳዳሪም እንትም ብሎ በየቦታው ትላንት በስቲያ በንሳ አካባቢ አርቦጎናና እንትን እያሉ ነው። አቶ አክሊላም አክሊሉ አግላም ለውጥ አላመጡም ይነሱልን ምናምን እያለ ያው ሲጨፍሩ ነበር።
ያነጋገርኳቸው ሁለቱ ሰዎች በግጭቱ መነሻ ባይስማሙም በግጭቱ ግን 4 ሰዎች መሞታቸውን ተናግረዋል። 30 ሰዎች ቆስለዋል፣ ሕክምናም አግኝተዋልም ብለዋል። ግጭቱን ለማብረድ የጸጥታ አካላት ተሳትፎም አነስተኛ ነበር ብለዋል። ከሲዳማ ማህበረሰብ ያነጋገርኳቸው ሰው በእነርሱ ላይ የሚቀርበውን ቅሬታ ያስተባብላሉ።
ኦኬ፣ በጣም ተሳሳተ ነው። አንዳንድ መረጃዎች ምንሽ ሲዳማ ከየትኛውም ኢትዮጵያ ብሄረሰብ ለሌላው ቦታ የሚሰጥ ነው። እሱ የማይበላውን ለእንግዳ ብሎ የሚያስምትና በጣም ርብርህ ህዝብ ነው። ማንም እንዲወጣለትም አይፈልግም። ሲዳማ የሚፈልገው ድሮ ሲዳማ ጠቅላይ ግዛት ተብሎ የነበረው ሲዳማ አውራጃ ተብሎ የነበረው በራሱ ሲጠራ የነበረው ለነጻነት ታግለው ከ25-30 ሺህ የሚደርሱ ህዝብ አጥተው ለነጻነት ደርግን እየታገለ ማለት ነው። ዛሬ ደግሞ በአቅጣጫ የሚባለው በየትኛውም ዓለም ክፍል ላይ በፌዴራሊዝም የሌለ ነው። ስለዚህ ደቡብ የሚባለውን ስም አንፈልግም፣ እኛ በስማችን መጠራት እንፈልጋለን፣ ክልል መሆን እንፈልጋለን ነው እንጂ ጥያቄው። ያው ሽፈራው እንድነሳለት ይፈልጋል። ያው በጣላውን ቢሆን ሽፈሪ ጋር ሾተ ያና ዝባ ሾተ እያለ ሲጨፍር ነበር ማለት የሽፈራ አስተዳደር አስጠልቷል። ጊዜው የድሮ አይደለም፣ ዘመኑ የዶክተር አብይ ነው፣ ይነሳልን ነው።
ማንነታቸው በየትኛውም መልኩ እንዳይጠቀስ የጠየቁት መጀመሪያ ያነጋገርኳቸው ግለሰብ ግን ይህን አይቀበሉትም። ብሔርን ተኮር ያደረገ ጥቃት ነበር ይላሉ። ግን ግጭቱ በመደበኛው ነዋሪ ተቀስቅሷል ብለው እንደማያምኑም ይናገራሉ።
ብዙ ጊዜ መንግስት ባለስልጣናትም ራሳቸው ሊያስነሱ ይችላሉ ብለን እንገምታለን። ራሳቸው አውቆ አስነስቶ ከኋላ ይሸሸጋሉ። ይሄ ደግሞ መሆን የለበትም። በግልጽ በስብሰባ ላይ መነጋገር መተማመን ነበረባቸው። ትናንት የዴደን ስብሰባ ነበረ። የዴደን ስብሰባ በተጠቃለለ ማግስቱ ይሄ ነገር መከሰቱ የሰው እጅ እንዳለ ነው የሚያስመስለው።
ሁለቱም ግለሰቦች ግጭቱ የተቀሰቀሰው በከተማው ሰላማዊ ነዋሪ አማካኝነት እንዳልሆነ ይስማሙበታል። የፊቼ ጨምበላላ በዓል ከዚህ ቀደም በሁሉም የብሔረሰብ አባላት በሰላም ሲከበር የቆየ ተወዳጅ በዓል በመሆኑም የራሳቸውን ዓላማ ለማስፈጸም የፈለጉ አካላት ግጭቱን ቀስቅሰውታል የሚል ሀሳብ አላቸው። ከህዝብ የሚቀርቡ ጥያቄዎችን በመመለስ ፋንታ ግጭት በመፍጠር ነገሩን ለማድበስበስ መሞከር ነውም ብለውታል። አያይዘውም የውጥረት መንፈስ ቢኖርም በዓሉ በዛሬው ዕለት በሰላም ተከብሮ ውሏል ብለዋል። በአጠቃላይ ይላሉ ያነጋገርኳቸው ሰዎች፣ በደቡብ ክልል ውስጥ የተሸፈነ ችግር አለ። ካቢኔ ውስጥ የሚፈጠረው ችግር ወደ ህብረተሰቡ ይወርዳል። ስለዚህ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ ትኩረት ሰጥተው የህዝብን ጥያቄ እንዲመለስ ያድርጉ። የህዝቡ ጥያቄ ሲመለስ ግጭት ይቀራል ብለዋል ሁለቱም። በዚህ ጉዳይ ላይ ምላሽ ለማግኘት ወደ የሐዋሳ ከተማ ከንቲባ አቶ ቴድሮስ ገቢባ፣ የሲዳማ ዞን አስተዳዳሪ አቶ አክሊሉ አዱላ፣ የሲዳማ ዞን ባህል ቱሪዝምና የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ጀጎ አገኘው የእጅ ስልኮች ላይ ተደጋጋሚ የስልክ ሙከራ አድርጌ ነበር። ስልካቸው አይነሳም፣ ያንዳንዶቹም ተነስቶ ይዘጋል። በዚህ ምክንያት ምላሻቸውን ማግኘት አልቻልኩም። ምላሻቸውን እንዳገኘን ይዘን እንመለሳለን። በሌላ በኩል የሀገር ውስጥ መገናኛ ብዙሃን የደቡብ ክልል ፖሊስ ኮሚሽን ምክትል ኮሚሽነር አህመድ ላዲን ጀማልን ጠቅሰው በሐዋሳና በወልቂጤ ተፈጥረው በነበሩ የጸጥታ ችግሮች ምክንያት በሰውና ንብረት ላይ ጉዳት መድረሱን ዘግበዋል። በሐዋሳ የሲዳማ ብሔረሰብ የዘመን መለወጫ በዓልን ምክንያት በማድረግ ወደ ከተማው የሚገባውን ቁጥሩን ከፍ ያለ ሰው ታሳቢ በማድረግ ሁከት ለመቀስቀስ ያለሙ አካላት የፈጠሩት እንቅስቃሴ ግጭት መፍጠሩን ተናግረዋል። በሌላ በኩልም በወልቂጤ ከተማ 2 የእግር ኳስ ቡድን ደጋፊዎች በፈጠሩት ግጭት ጉዳት መድረሱን አክለዋል። በተፈጠረው ግጭትም መጠነኛ የአካል ጉዳትና የንብረት ውድመት ከማጋጠሙ ባለፈ በሰው ሕይወት ላይ የደረሰ ጉዳት እንደሌለ ተናግረዋል። አድማጮች፣ በዚህ ጉዳይ ላይ ተጨማሪ ውይይቶችን ይዤ በሌላ ጊዜ እመለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አድማጮች ቀደም ሲል ላምበቤ ወደ ነበረው የመኢአድ ጥያቄ እንመለሳለን። የመላው ኢትዮጵያ አንድነት ድርጅት መኢአድ አሳሪ ነው ያለውን የአልጀርሱን ስምምነት ኢህአዴግ ስራ አስፈጻሚ መቀበሉ ኃላፊነት የጎደለው ተግባር ነው አለ። የድንበር ኮሚሽኑን ውሳኔንም በጥብቅ እንደሚቃወመው ገለጸ። ኢትዮጵያ ህዝብ በጉዳዩ ላይ እንዲወያይበት መንግስት መድረኮች እንዲያዘጋጅ ጠይቋል። መለስካቸው አማ ዝርዝር አለው።
መኢአድ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሑፍ መግለጫ ሰሞኑን በተለያዩ የሀገሪቱ ክፍሎች ሲሰሙ የሰነበቱትን የተቃውሞ ድምፆች የሚያስተጋባ ይመስላል። የኢህአዴግን ሥራ አስፈጻሚ ኮሚቴ በሚከስ ድምፀትም የመግለጫውን ርዕስ አሳሪ የሆነውን የአልጀርሱን ስምምነት ያለ ኢትዮጵያ ህዝብ ይሁንታ ተቀብያለሁ ማለት ኃላፊነት የጎደለው ተግባር ነው ብሎታል መኢአድ። ቀጥሎም ኢህአዴግ ከ27 ዓመታት በፊት ሥልጣን ከያዘበት ጊዜ ጀምሮ በሀገሪቱ ጥቅም ላይ ክህደት ፈጽሟል ሲል የተለያዩ ድርጊቶችንና ሁነቶችን ይዘረዝራል፣ ያስታውሳል። የድንበር ኮሚሽኑን ውሳኔ መቀበል ግን ባድመን ጨምሮ በርካታ የኢትዮጵያ ግዛቶችን ሙሉ ለሙሉ ለኤርትራ የሰጠ፣ የኢትዮጵያን ጥቅም የደፈረ፣ በወቅቱ በነበረው ጦርነት ደማቸውን ያፈሰሱ ከመቶ ሺህ በላይ ዜጎችን መሥዋዕትነት ያረከሰ ውሳኔ ነው ብሎታል። በአጭሩ ውሳኔው ወረራንና ጥፋትን የሚሸልም ነው ይላል መኢአድ። አቶ ይበቃል ለሳለኝ የድርጅቱ የወጣቶች ጉዳይ ኃላፊ፣
የመላው ኢትዮጵያ አንድነት ድርጅት መኢአድ በአልጀርሱ ስምምነት መሠረት የተቋቋመውን የቦርዱን ኮሚሽን ውሳኔ መቀበል አንደኛ የሀገር ክህደት፣ ሁለተኛ በምንም መስፈርት በኤርትራና በኢትዮጵያ መካከል ያለውን ቀውስ የሚፈታ ሳይሆን እንደውም የሚያባብስ መሆኑ፣ ሶስተኛ ኢትዮጵያም መጀመሪያ የወረረው ሻቢያ ሆኖ እያለ የሻቢያን ፍላጎት ማሟላትና ለሻቢያ ባድመን መሸለም ወረራና ጥፋትን ማበረታታት ነው ብለን እናምናለን።
መኢአድ ባወጣው መግለጫ መሠረት ቢሆን ኢህአዴግ በዚህ ጉዳይ ብቻውን የመወሰን ሥልጣን የለውም። ስለሆነም ኢህአዴግ ከኢትዮጵያ ሕዝብና በኢትዮጵያ ጉዳይ ላይ ያገባኛል ከሚሉ ድርጅቶች ጋር በመነጋገር አፋጣኝ መፍትሄ እንዲሰጠው ይጠይቃል ይላል መግለጫው። አክሎም ካቀረባቸው ጥያቄዎችና የተቃውሞ ነጥቦች መካከል ጥቂቶቹን አቶ ይበቃል ደሳለኝ ዘርዝረዋቸዋል።
መንግስት ውሳኔውን ተቀብሎ ወደ ተግባር ከመግባቱ በፊት የኢትዮጵያ ሕዝብ እንዲወያይበትና ሀሳብ እንዲሰጥ መድረክ እንዲመቻች አጥብቀን እንጠይቃለን። በሀገር ውስጥም ሆነ በውጭ ሀገር በሰላማዊ መንገድ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ከመንግስትና ከህዝብ ጋር በመሆን በጉዳዩ ላይ እንዲመካከሩበት እንጠይቃለን። በአልጀርሱ ስምምነት የቀረቡት ጭብጦች የኢትዮጵያንና የኢትዮጵያን ብሔራዊ ጥቅም የሚጎዱ በመሆናቸው እንደገና ሊጤኑ ይገባል። የድንበር ኮሚሽን ውሳኔ በአካባቢው የሚኖሩትን ማህበረሰቦች ማንነት አደጋ ውስጥ የሚጥልና ለሁለት ሊከፈሉ የማይችሉ የእምነት ተቋማትን፣ የመቃብር ስፍራዎችን፣ መኖሪያ ቤቶችን፣ ትምህርት ቤቶችን ከሁለት የሚከፍልና ቤተሰብንና ዘመድ አዝማድን የሚመትን በመሆኑ ውሳኔውን አጥብቀን እንቃወማለን።
የኢህአዴግ ስራ አስፈጻሚ ኮሚቴ በአልጀርሱ ስምምነትና በድንበር ኮሚሽን ውሳኔ ላይ የወሰደውን አቋም ይፋ ካደረገ በኋላ በአብዛኛው የተቃውሞ ድምፆች ከተለያዩ ማዕዘናት እየተሰሙ ናቸው። የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ የሥራ አስፈጻሚውን ውሳኔ እንደተቀበለ ይታወቃል። መንግሥት እስከ ዛሬ በአቋሙ እንደጸና ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሌላ ተያያዥ ዜና አድማጮች፣ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ቃል አቀባይ ስቴፋኒ ዱጃሪክ ናቸው። ባለፈው ሐሙስ በዕለታዊ ጋዜጣዊ መግለጫቸው ወቅት ይህን የአልጀርሱን ስምምነት አስመልክቶ የኢትዮጵያ መንግስት በቅርቡ ይፋ ባደረገው ውሳኔ ላይ ተከታዩን አስተያየት ሰጡት። ቀደም ሲል ኢትዮጵያ ይፋ ስላደረገችው ውሳኔዋ ተጠይቄ የነበረ ያሉት የመንግስታት ድርጅት ዋና ጸሐፊ ቃል አቀባይ ሁለቱ አገሮች እንደ አውሮፓውያን የዘመን አቆጣጠር በ2000 ዓ.ም የፈረሙትን የአልጀርሱን ስምምነትና እርሱንም ተከትሎ ዓለም አቀፉ የኢትዮ ኤርትራ ድንበር ኮሚሽን ያሳለፈውን ውሳኔ ተግባራዊ ለማድረግ ኢትዮጵያ መወሰኗን አስመልክቶ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲ ግንባር ኢህአዴግ ሥራ አስፈጻሚ ኮሚቴ ያወጣውን መግለጫ በመስማታቸው ዋና ጸሐፊው ተደስተዋል ብለዋል። ሚስተር ዱጃሪክ ባክለውም የመንግስታቱ ድርጅት ውሳኔውን ተፈጻሚ በሚደረግበት ሂደት ላይ ሁነኛ ሚና ለመጫወት ዝግጁ መሆኑን ደግመን ለማስታወቅ እንወዳለን። በተጨማሪም የሰላም ስምምነቱ በታለመው ግብ መሠረት ፍጻሜ ያገኝ ዘንድ ሁለቱን ወገኖች ለመርዳት እንሻለን ብለዋል። አድማጮች፣ በዚሁ ወደ ተከታዩ የመጽሔት ርዕስ ነው የምንሻገረው። ተከታዩ ደግሞ ወደ ጎረቤት ኬንያ ጉዳይ ይወስደናል። በኬንያ የሚገኙ ስደተኞች የኬንያ መንግስት በአገሪቱ ምጣኔ ሀብትና ማህበራዊ እንቅስቃሴ ላይ በይበልጥ እንዲያሳትፏቸው ጠይቀዋል። ዛሬ በኬንያ ስላሉ ስደተኞች የምጣኔ ሀብትና ማህበራዊ ተሳትፎ ጉዳዮች በናይሮቢ በተዘጋጀው ስብሰባ ላይ የተለያዩ ስደተኛ ማህበረሰቦች ተወካዮቻቸውን አቅርበው ጥያቄዎችም ተሰንዝረዋል። በስብሰባው ላይ የነበሩ የኬንያ መንግስት ተወካይ ለስደተኞቹ ምላሽ ሰጥተዋል። ገልሞ ዳዊት ዝርዝሩን ይዟል።
የዓለም አቀፉ የስደተኞች ድርጅት አሃዝ እንደሚያሳየው በኬንያ ከ400,000 በላይ ስደተኞች ይገኛሉ። ስደተኞቹ በአገሪቱ ባሉ ሁለት መጠለያ ቦታዎች ማለትም ካኩማና ዳዳብ እንዲሁም በናይሮቢ በተገን ጥያቄነት የሚኖሩ ናቸው። ብዙውን ጊዜ በኬንያ ያሉ ስደተኞች በኢኮኖሚያዊና ማህበራዊ ተሳትፎ ላይ በይበልጥ እንዳንሳተፍ ታግደናል ሲሉ ወደ መንግስት አቤቱታ ያቀርባሉ። በናይሮቢ ኬንያ ስደተኞችን በማህበራዊና ኢኮኖሚያዊ ጉዳዮች ስለማሳተፍ በተካሄደው ጉባኤ ላይ ስደተኞች ማግለል እንደሚደርስባቸው ገልጸው ቅሬታ አቅርበዋል። ፈይሰል ሁሰን ትውልድ ሶማሊያዊ ስደተኛ ነው። በኬንያ ስለሚገኙ ስደተኞች ችግርን እንዲህ ያብራራል።
First of all, movement of refugees. When they have issues of education, health, and other problems.
የኛ የመጀመሪያው ችግር ከስደተኞች እንቅስቃሴ ጋር የሚገናኝ ነው። የትምህርት እድል፣ የጤና ችግር እንዲሁም ሌላ ጉዳት ሲገጥማቸው ከመጠለያ ካምፕ እንዲወጡ ፍቃድ አያገኙም። በቃ በካምፕ ውስጥ ነው የሚጠበቁት። ያለ ፈቃድ ስትሄድ ከተገኘህም ትታሰራለህ፣ ትደበደባለህ። ሌላው ደግሞ የመታወቂያ ካርድና ተገቢ ምዝገባ ችግር ነው። ስደተኞች ምንም ተሰጥኦ ቢኖራቸው ያን መጠቀም አይችሉም። በካምፕ ውስጥ ነው የሚጠበቁት።
በናይሮቢ የተደረገው ስብሰባ እንዴት የስደተኞች ኢኮኖሚያዊና ማህበራዊ እንቅስቃሴ በሚኖሩበት የስደተኞች መጠለያ መጠናከር ይቻላል የሚል ነው። የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ተወካይ ኢቫና ኢሎቫ የምዕራቡ ዓለም እርዳታ በከፊል እየቀነሰ በመምጣቱ ስደተኞች ራሳቸውን እንዲችሉ ማድረግ ብቸኛ መፍትሄ መሆኑን አስቀምጠዋል። ሚስስ ኢቫና ድርጅታቸው ዩኤንኤችሲአር በሚያገኘው ድጎማ ለስደተኞች ብቻ አስፈላጊ መሰረት ልማት ከማሟላት ይልቅ ስደተኞች ከተቀበሏቸው ማህበረሰብ ጋር አንድ ላይ ሆነው የሚጠቀሙበትን መንገድ እያጠና መሆኑን ገልጿል። የአውሮፓ ህብረትን በመወከል በስብሰባው ላይ ለስደተኞች መልስ የሰጡት ናታሊ ሚሼል ቤኔት የአውሮፓ ህብረት በኬንያ ለሚገኙ ስደተኞች ከ20 ሚሊዮን ዶላር በላይ መመደቡን ተናግረው ይህም በጀት ስደተኞች ራሳቸውን ገቢ የሚፈጥሩበትን ሁኔታ ለማመቻቸት እንዲውል እንደሚደረግ ነው የገለጹት። የዓለም ባንኩ ዓለም አቀፍ የፋይናንስ ኮርፖሬሽን ተወካይ ሚስስ ሉባ ሻራ ድርጅታቸው በካኩማ ስደተኞች ካምፕ የገበያ ጥናት እንዳደረገ በዚህም መጠለያ ካምፕ ውስጥ ከ6 ቢሊዮን የኬንያ ሺሊንግ ካፒታል እንደሚያንቀሳቅስ ተናግረዋል። የኬንያ መንግስት ስደተኞችን እና በአካባቢው የሚኖሩ ኬንያውያንን የሚያስተሳስር ሁኔታን ከፈጠረ ውጤቱ ለሁለቱም ወገን ጠቃሚ እንደሆነ ነው ያሳሰቡት። ስደተኞቹ ላነሱት ጥያቄ የኬንያ ስደተኞች ጉዳይ ሴክሬታሪያት ኮሚሽነር ሚስተር ኮዴክ ማኮሪ ምላሽ ሰጥተዋል። ሚስተር ማኮሪ ስደተኞቹ ከጉዞ ፍቃድ ጋር አያይዞ ላነሱት ጥያቄ ኮሚሽኑ እንደሚያስተካክል ቃል ገብተዋል። በተጨማሪም በኬንያ ተወልደው ያደጉ የስደተኛ ቤተሰብ ልጆች ለምን የአገሩ ዜጋ እንዲሆኑ አይፈቀድላቸውም የሚለው ጥያቄ ለሚስተር ማኮሪ ቀርበው ተከታዩን መልስ ሰጥተዋል።
There are laws that deal with that because the laws spell out how somebody converts into
ስለዚህ ጉዳይ የተደነገጉ ህጎች አሉ። ስለዚህ ስደተኛው የዚህ ሀገር ዜጋ የመሆን እድል አለው ወይም የለውም ማለት አልፈልግም። ምክንያቱም ለሱ ወይም ይሄን የሚመለከት ህግ አለና እና እሱን ለህጉ መተው ፈልጋለሁ።
ሚስተር መኮሪ አክለው በስደተኞች መጠለያ አካባቢ የኢኮኖሚ እንቅስቃሴ እንዲጎለብት በኬንያ ያሉ የስደተኞች መጠለያ ካምፖች ለግል ባለሀብቶች ክፍት እንደሚሆኑም ተናግረዋል። በኬንያ ከሚገኙ ወደ 400 ሺህ በላይ ስደተኞች 27 ሺህ የሚሆኑት ኢትዮጵያውያን ናቸው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አሜሪካውያን ህግ አርቃቂዎች ሲንጋፖር ላይ የተካሄደውን የዩናይትድ ስቴትስና የሰሜን ኮሪያ መሪዎች ጉባኤ በተመለከተ ያሏቸው አስተያየቶች ጉልህ ልዩነት ይንጸባረቁባቸዋል። በህግ መወሰኛው ምክር ቤት የአሜሪካ ድምፅ ዘጋቢ ማይክ ቦመን እንዳቀረበው ግን አብዛኞቹ ሪፑብሊካውያን ከዲሞክራቲክ ፓርቲው ባልደረቦቻቸው በተሻለ በንግግሩ ደስተኞች ናቸው። ሰለሞን ክፍሌ ያቀርበዋል።
ይህ በአይነቱ የመጀመሪያ የሆነው በአንድ የዩናይትድ ስቴትስ ተቀማጭ ፕሬዝደንትና በሰሜን ኮሪያ መሪ የተካሄደ የፊት ለፊት ግንኙነት በምክር ቤት ውስጥ ደስታ ፈጥሯል። ሪፐብሊካኑ ሚች ማካነል የብዙሃኑ ፓርቲ መሪ ናቸው።
ዛሬ ፕሬዝደንቱ ለወሰዱት ትልቅ እርምጃና ሂደቱ ወደ ታሪካዊ ስምምነት እንደሚያመራ ያላቸውን ተስፋ በማጋራታቸው እንኳን ደስ ያለው እላለሁ።
የህዳጣኑ ፓርቲ መሪ ዲሞክራቱ ቻክ ሹመር በሰጡት ምላሽ ደግሞ
Certainly, Americans feel better about talking
በእርግጠኝነት መናገር የሚቻለው አሜሪካውያን ከመሰዳደብና ስለ ጦርነት ስጋት ከማውራት ይልቅ የሰላም ንግግር በመጀመሩ የተሻለ ስሜት አድሮባቸዋል።
በምክር ቤቱ የወታደራዊ ጉዳዮች ኮሚቴ ሊቀመንበር ሪፐብሊካኑ ማይክ ራውንድስ በበኩላቸው
ይህ ትክክለኛ አቅጣጫ የያዘ እርምጃ ነው። ዓለማችን ከትናንት ዛሬ በትንሹም ቢሆን ለኑሮ አስተማማኝ ሆናለች።
ዲሞክራቶች ከሁለቱም ወገን የወጡ መግለጫዎች ዝርዝር ይጎድላቸዋልና በጣም የሳሱ ናቸው ይላሉ። ተደረሰ የተባለው ስምምነት የጊዜ ሰሌዳ አላስቀመጠም፣ ቁልፍ አንቀጾችም አልተብራሩም ሲሉም ያስረዳሉ። የውጭ ጉዳይ ኮሚቴው ሰብሳቢ ዲሞክራቱ ባብ መነንዴዝ
This is the weakest statement I have ever seen come out of any engagement.
ከዚህ ቀደም ከሰሜን ኮሪያ ጋር ከተደረጉ ውይይቶች በኋላ ከወጡ አስተያየቶች ሁሉ እንደዚህ ደካማ ሆኖ ያገኘሁት የለም። ስለዚህ አስተዳደሩ ወደፊት እንዲነግረን የምንጠብቀው አቅጣጫውን እንዲያመላክተንና ትልሙ ምን እንደሆነ ይሆናል።
በሲንጋፖሩ የመሪዎች ጉባኤ ከፍተኛ ድል የተጎናጸፉት ኪም ጆንግ ኡን ናቸው ይላሉ ዲሞክራቶች። ምክንያቱም የሰሜን ኮሪያው መሪ በዚህ ጉባኤ ላይ ከፕሬዝደንት ትራምፕ ጋር ከመገናኘታቸው ውጪ ይህ ነው የሚባል ተጨባጭ ቃል የገቡት ነገር የለም ሲሉም ያስረዳሉ። እንደገና በምክር ቤቱ አነስተኛው መቀመጫ ያለው የዲሞክራቲክ ፓርቲ መሪ ቻክ ሹመር
We have legitimized a brutal dictator who has starved his own people. If the United States is unable to win
country የገዛ ህዝቡን ላስራበ አረመኔ አምባገነን ነው እውቅና የሰጠነው። ዩናይትድ ስቴትስ ተጨባጭና ዘላቂ ስምምነቶችን ከሰሜን ኮሪያ ማግኘት ካልቻለች የሲንጋፖሩ ግንኙነት ብቻውን ለኪም ጆንግ ኡን ድል፣ ለዶናልድ ትራምፕ ሽንፈት ይሆናል።
ሪፐብሊካውያኑ ግን መጻኢ ፈተናዎች እንደሚኖሩ በግልጽ እናያለን፣ ነገር ግን ከ50ና ከዚያም በላይ ዓመታት የቆዩ አብይ ችግሮችን በአንድ ቀን ጉባኤ ማስወገድ ይቻላል የሚል ሰው ካለ ከእውነቱ የራቀ መሆን አለበት ሲሉ አጥብቀው ተከራክረዋል። ቀላል አይደለም፣ በአንዲት ጀንበርም አይፈታም ያሉት ማይክ ራውንስ ናቸው የወታደራዊ ጉዳዮች ኮሚቴው ሰብሳቢ። በሌላ በኩል ግን በምክር ቤቱ የሁለቱም ፓርቲዎች ሕግ አርቃቂዎች ትራምፕ በዚህ የሲንጋፖሩ ጉባኤ ከኪም ጆንግ ኡን ጋር ምንም አይነት ስምምነት ቢደርሱ የኮሪያውን መሪ ወደር የሌለው የሰብአዊ መብቶች ረገጣ ሬኮርድ ሊሰርዝ አይችልም በሚለው ላይ ይስማማሉ። ሪፐብሊካኑ ሴናተር ጆን ኬነዲ
Kim Jong-un is a butcher and he is a butcher of his own people.
Kim Jong-un አራጅ ነው፣ የራሱን ህዝብ የፈጀ ሰው ነው። እንግዲህ ይህን መሰል ባህሪ ካለው ሰው ጋር ቁጭ ብሎ ቁም ነገር ለመነጋገር መሞከር አሳነባሪን እንደማጉረስ ይሆናል።
ህግ አርቃቂዎቹ አክለውም ፕሬዝደንት ትራምፕ እንዳሉት ዩናይትድ ስቴትስ እስያ ውስጥ የምታደርጋቸው የጦር ማለት ወታደራዊ ልምምዶች ሊሰረዙ አይገባም። በቅድሚያ ደቡብ ኮሪያንና በአካባቢው ያሉ ሸሪኮቻችንን ሳናማክር መሰል እርምጃ መውሰድ ስህተት ይሆናል ብለዋል።
አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮም 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ34 ያመለክታል። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን ሁለተኛውን አጋማሽ ስርጭታችንን ጀምረናል። አድማጮች አሁን ለዚህ ክፍል ቀዳሚ የሆነውን ቅንብር
በመግቢያችን ቀደም ብለን ያሰማናችሁ ነው። በአዲስ አበባ ከተማ መስፋፋት ሳቢያ ከይዞታቸው የተፈናቀሉ አርሶ አደሮች ባላቸው አነስተኛ መሬት ራሳቸውንና ማህበረሰቡን ተጠቃሚ ሊያደርግ ይችላል የተባለ አንድ የንግድ ስራ ድርጅት መቋቋሙ ታውቋል ይላል በመንደርደሪያው። ኩባንያው በአገሪቱ ተፈጥሮ የቆየውን የጸጥታ ችግር ለማሻሻልም ድርሻ እንደሚኖረው፣ የአዲስ አበባ ነዋሪዎችን የምግብ ፍጆታ ለማሟላትም እቅድ እንዳለው ተመልክቷል ይለናል መለስካቸው ማ ነው ተከታዩን አጠናቅሯል።
ፍንፍኔ የልማት ተነሺ አርሶ አደሮችና ዲያስፖራዎች ንግድ አክሲዮን ማህበር ይባላል የንግድ ሥራ ማኅበሩ። የንግድ ማኅበሩ መሥራችና የዳይሬክተሮቹ ቦርድ ሰብሳቢ አቶ ለሚታዬ እንደሚሉት ይህ ማኅበር ወይም የንግድ ድርጅት ከሌሎች ተመሳሳይ ድርጅቶች የተለየ የሚያደርጉት ባሕርያት አሉት። ከእነዚህ ዋናው ጉዳይ የተቋቋመባቸው ዓላማዎች እንደሆኑም ያስረዳሉ። ይህን ሲዘረዝሩ ከአዲስ አበባ ከተማ መስፋፋት ጋር ተያይዞ አያሌ አርሶ አደሮች ከይዞታቸው መፈናቀላቸውን ያስታውሳሉ። በዚህ ምክንያትም አርሶ አደሮቹና በቤተሰቦቻቸው ላይ ከፍተኛ ጉዳት ደርሷል። ለአርሶ አደሮች የተከፈለው ካሳ በቂ አልነበረም። ብዙዎቹም የት እንደደረሱ አይታወቅም። ለቀሪዎቹ አርሶ አደሮች ኩባንያው አልሞ የተነሳውን ዓላማም ባጭሩ ገልጸዋል።
አሁን ያሉት ቀሪ የልማት ተነሺ አርሶ አደሮች ከዚህ በፊት ብዙ ይዞታ የተወሰደባቸው የልማት ተነሺ አርሶ አደሮች በእጃቸው የቀረች ጥቂት ይዞታቸው ላይ ሳይፈናቀሉ እንደ ማንኛውም ኢንቨስተር ኢንቨስት አድርጎ ራሳቸውን መጥቀም እንዲችሉና ሀገራቸውን መጥቀም እንዲችሉ ከዚህ ጋር ተያይዞ በሀገሪቱ ውስጥ ያለውን የጸጥታ ችግር ሁሉ ይደግፋል የሚል ግምት ኖሮን ይህንን ካምፓኒ ለማቋቋም ችለናል ማለት ነው።
አክሲዮን ማህበሩ ግቤ ነው ያለው ሌላው ቁም ነገር ከአዲስ አበባ ነዋሪዎች የምግብ ፍላጎት ጋር የተያያዘ ነው። እነዚህ በአዲስ አበባና በዙሪያዋ የሚገኙ አርሶ አደሮች ባላቸው የመሬት ይዞታ ላይ ልማዳዊውን የአሰራር ዘዴ ወደ ዘመናዊው የአሰራር ዘዴ ቢለውጡት ከፍተኛ ምርት ሊያገኙ ይችላሉ ተብሏል። በዚህም ምን ሊሰራ እንደሚቻል አቶ ለሚ ያብራራሉ።
አክሲዮን ማህበሩ ይዞ እየተንቀሳቀሰ ያለው ራዕይ በቴክኖሎጂ ቢደገፍና መንግስት እና ሌሎች ባለድርሻ አካላት ቢደግፉ ሙሉ የአዲስ አበባ ከተማ ነዋሪዎችን መመገብ የሚችል ፕሮጀክት ነው ማለት ነው። ይህ ነው አክሲዮን ማህበራችን ከሌሎች አክሲዮን ማህበራት ልዩ ሊያደርግ የሚችለው ማለት ነው። የምግብ አቅርቦት ላይ ትኩረት ሰጥቶ የሚንቀሳቀስ አክሲዮን ማህበር መሆኑ፣ ሁለተኛ ደግሞ የልማት ተነሺዎች ከይዞታቸው ሳይፈናቀሉ በእጃቸው በቀረች ጥቂት ይዞታቸው ላይ እንደ ማንኛውም ሰው ተደራጅተው መስራት እንዲችሉ አቅም መፍጠር፣
የኦሮሚያ ብሔራዊ ክልላዊ መንግስት የሳይንስና ቴክኖሎጂ ኤጀንሲ ምክትል ዳይሬክተር ዶክተር ልጃለም አየለ በበኩላቸው አክሲዮን ማህበሩ የያዘው ዓላማ ከመስሪያ ቤታቸው ዋና ዋና ዓላማ ጋር የሚቀራረብ መሆኑን አመልክተው ለአክሲዮን ማህበሩ ሊሰጠው በሚችለው ድጋፎች ተጨማሪ ማብራሪያ ሰጥተዋል።
በውስን መሬት ላይ የተሻለ ምርትን አምርቶ ሰፊውን ማህበረሰብ መመገብ ነው። ይሄ ማለት ሰፊውን የአዲስ አበባ ከተማና ዙሪያውን በምግብ ራሱን እንዲችል ማድረግ ነው። በዚህ ውስጥ ከኛ ተልእኮ ጋር ከኛ ራዕይ ጋርም ያገናኘው በውስን መሬት ላይ የተሻሉ ቴክኖሎጂዎችን አፈላልጎ ቨርቲካል አግሪካልቸር አምርቶ ሰፊውን ማህበረሰብ መመገብ የሚችል የሚል ሀሳብም ስለያዘ የነሱ አክሲዮን ማህበርም ይህንን ስራ ለመስራት በሰፊው ያቀደበት ስለሆነ እነሱን ለመርዳት ዝግጁ ነን።
በአሁኑ ወቅት ለልማት ተነሺ አርሶ አደሮች ያሉበት ስፍራ በከተማዋና በአካባቢው እንዳለው ሰፊ መሬት በብክለት የተጠቃ ነው። ለዚህም መፍትሄ የተፈለገ እንደሆነ የገለጹት ደግሞ የአክሲዮኑ የዲሬክተሮች ቦርድ አባልና የግብርና ባለሙያው ዶክተር ጅሬኛ ዲምባባ ነበሩ።
አደገኛ የሆኑ ኬሚካሎች ከየጋራጁ፣ ከየሽንት ቤቱ፣ ከየአቅጣጫው ጎርፍ መሬቱ ላይ ያለብሳል። ይሄ እንደገና ለግብርና መጠቀም አስቸጋሪ ስለሆነ ያ ሁሉ መታየት አለበት፣ እናያለን። ያን ካየን በኋላ ለግብርና ይመቻል፣ ሊያገለግል ይችላል ሲባል ነው ለዚህ ለከተማ ግብርና የምናውለው። ስናውል ደግሞ ሃይ ቫሉ ክሮፕስ ቀጥታ የአዲስ አበባ ነዋሪ በቀጥታ ሊያገኝ የሚችል ለገበያም ቅርብ ስለሆነ ከተማ ውስጥም ስለሆነ ከተማውን ለመመገብ ነው።
አክሲዮን ማህበሩ 150 የልማት ተነሺ አርሶ አደሮችንና 28 ትውልድ ኢትዮጵያውያን የውጭ ዜጎችን በድምሩ 178 አባላትን የያዘ ነው። የዳይሬክተሮች ቦርድ ሰብሳቢው አቶ ለሚ ታዬ እንደሚሉት ከሆነ ከ400 የማያንሱ በልማት ምክንያት ከይዞታቸው የተነሱ አርሶ አደሮች የማኅበሩ አባል ለመሆን አመልክተዋል። የአመልካቾቹ ማመልከቻ ተጣርቶ የልማት ተነሽ መሆናቸው ሲረጋገጥ አባል የመሆን መብታቸው የተጠበቀ መሆኑ አቶ ለሚ ገልጸዋል። የፊንፊኔ የልማት ተነሽ አርሶ አደሮችና የዲያስፖራዎቹ ንግድ አክሲዮን ማኅበር በ180 ሚሊዮን ብር መነሻ ካፒታል የተቋቋመ ማኅበር መሆኑም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አሁን ደግሞ ወደ ዲሞክራሲ በተግባር እናመራለን። በኢትዮጵያ እየተካሄደ ካለው የለውጥ እርምጃ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ በቅርቡ በውጭ ያሉ መገናኛ ብዙሃን ወደ ሀገር ገብተው መስራት ይችላሉ ሲሉ ጥሪ አቅርበዋል። ጉዳዩ ኢሳት የተባለው የሳተላይት ቴሌቪዥን ስለሚመለከት ለዚህ በትግራይ ሕዝብ ላይ የዘር ማጽዳት ተግባር እንዲካሄድ ቅስቀሳ አደረገ ሲል ለከሰሰው ጣቢያ የቀረበውን ጥሪ ጠቅላይ ሚኒስትሩ እንደገና እንዲያዩት እዚህ ዋሽንግተን ዲሲ ያለ የትግራይ ተወላጆች ማህበር በሰሜን አሜሪካ ደብዳቤ አስገብቷል። በዚህ ላይ ከማህበሩ ዳይሬክተር ከአቶ አሉላ ሰሎሞን ጋር ባለፈው ሳምንት ተወያይተናል። ዛሬ ክሱ የሚመለከተውን የኢሳትን አመራር አባል አቶ አበበ ገላውን እናቀርባለን። ያነጋገራቸው ሰለሞን ክፍሌ ነው።
ባለፈው ሳምንት ረቡዕ ከአቶ አሉላ ሰለሞን ጋር ያደረግነውን ቃለ ምልልስ እንደሰሙት እርግጠኛ ነኝ። ከባድ ክስ ነው ያቀረቡባችሁ። የዘር ማጽዳት ተግባር በትግራይ ተወላጆች ላይ እንዲካሄድ ቅስቀሳ ማድረግ ይላል። እስቲ በቅድሚያ ለዚህ ያለውትን ምላሽ ልስማ።
አመሰግናለሁ አቶ ሰለሞን። እንደተባለውም አቶ አሉላ ሰለሞን በአሜሪካ ድምፅ ቀርቦ የሰጠውን አስተያየትም ተከታትለናል። ከዛም በተጨማሪ ደግሞ በጁን አንድ ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ ጽፈዋል። በዚህም በጻፉት ላይ ተመሳሳይ የሆነ ክስ በኢሳት ላይ ያቀርባል። ኢሳት ትግራይ ተወላጆች ላይ የዘር ማጥፋት ቅስቀሳ ያካሄዳል። ስለዚህም ወደ አገር ቤት ተመልሶ መግባት አይገባውም። ይሄም ጥሪ ትክክል አይደለም፣ አጥብቀን እናወግዛለን፣ እንታገላለን የሚል አይነት መልእክት ያዘለ ነገር በዚሁ መግለጫ ተካቷል። እንግዲህ ይሄ አንደኛ በሐሰት ላይ የተመሰረተ ውንጀላ ነው። እኛ ከዚህ በፊትም ግልጽ እንዳረግ ነው፣ ማንም ደግሞ እንደሚያውቀው መቼም አንድ የሚዲያ ተቋም የሚሰራው ስራ በአደባባይ ይፋ የሆነ ስለሆነ ምን እንደሚሰራ የታወቀ ነገር ነው እና ኢሳት በኢትዮጵያ ፍትህ፣ እኩልነት፣ ዲሞክራሲ፣ ነጻነት እንዲሰፍን ያላሰለሰ ጥረት የሚያደርግ የሚዲያ ተቋም ነው። በዚህ የሚዲያ ተቋም የተሰባሰቡ ጋዜጠኞች በሀገራቸው ውስጥ መስራት የማይችሉበት ሁኔታ ስለተፈጠረ፣ በሐሰት እየተከሰሱ ስለሚታሰሩ፣ ስለሚገረፉ፣ ብዙ መከራና እንግልት ስለሚደርስባቸው ከኢትዮጵያ የተሰደዱ ጋዜጠኞች ተሰባስበው ያቋቋሙት ሚዲያ ነው። ከተቋቋመ ጊዜ ጀምሮ የኢትዮጵያን ሕዝብ ልሳን ሆኖ እያገለገለ እንደሆነ ግልጽ ነው። እንግዲህ
ለምንድን ነው ግን ይሄ ክስ የቀረበው?
እንግዲህ አቶ ሰለሞን የጠቀሱት አንዲት ነገር አለች። እሱ ምንድን ነው? በኦገስት 2016 ህዝባዊ ያመፁ በሰሜን አማራ ክልል በኦሮሚያ በተቀጣጠለ አካባቢ ለኢሳት የተላከ አንድ መግለጫ ነበረ እና ያ መግለጫ አላስፈላጊ የሆኑ ቃላት ነበሩት። በእርግጥም እኛም ማምነንበት አቶ ሰለሞን እንዳሉት በሶስተኛው ቀን ሳይሆን በ30 ደቂቃ ውስጥ ነው ያወረድ ነው ከድረገጻችን በድረገጻችን አማካኝነት ነበር የተላለፈው። ይሁና ግን ይሄንን እነሱ ኮፒ አድርገው ደግሞ እያሰራጩት ያሉት እነሱ ናቸው። ስለዚህ አቶ አሉላ ሰለሞን ያቀረቡት ክስ ምንም ጭብጥ ያለውም ነገር አይደለም። ቀደም ብሎም እንደጠቀስኩት ኢሳት የሚሰራው ነገር ሁሉ የታወቀ ነገር ነው። በእርግጥም ግን ይሄ ደግሞ በህወሓቶች የበላይነት የሚንቀሳቀሰውን ስርዓት በህዝብ ላይ የሚፈጽመውን ወንጀል፣ የመብት ገፈፋ እንዲሁም ምዝበራ በተከታታይ ለህዝብ ያሳውቃል፣ ይዘግባል። በእነዚህ ጉዳዮች ላይ እንግዲህ ይህንን ከሆነ የዘር ቅስቀሳ የሚሉት ዘር ቅስቀሳ አይደለም። ኢሳትም የተቋቋመው ዓላማ የኢትዮጵያ ህዝብ የታፈነ ድምፁ ጎልቶ እንዲሰማለት የሚፈጸምበት ወንጀል በሀገሩ ብቻ ሳይሆን በውጭ ዓለማት ሁሉ እንዲታወቅ ጥረት የሚያደርግ ሚዲያ ስለሆነ ይሄ ዋና ስራው ነው።
አቶ አበበ እንዳሉት ያ ፕሮግራም ወዲያውኑ ሳይውል ሳያድር እንዲነሳ ተደርጓል። ችግር ነበረበት ማለት ነው? ከሆነስ ከተነሳ በኋላ መግለጫው የኢሳት አለመሆኑንና ከውጭ ያገኛችሁት እንደሆነ ጠቅሳችሁ ለምን ማስተባበያ አልሰጣችሁም ወይም እንደተባለው ይቅርታ አልጠየቃችሁም?
እንግዲህ መግለጫው የኢሳት አይደለም፣ መግለጫ ነው። ኢሳት ያዘጋጀው ሳይሆን በመግለጫነት የሚመጣ ነው። ለቪኦኤ እንግዲህ በርካታ የሆኑ መግለጫዎች ይላካሉ እንደምታውቀው፣ እንደ ሚዲያ ተቋም እንደዚሁም ሁሉ ለኢሳትም በየቀኑ በርካታ የሆኑ መግለጫዎች ይላካሉ። አንዳንዶቹ ሊቀርቡ የማይገባቸው የተሳሳቱ ቃላት ሊኖራቸው እንደሚችል ግልጽ ነው። እኛም ይሄን በመገንዘብ ከይቅርታም በላይ ፕሮግራሙ እንዲወገድ አድርገናል። ከዚህ በላይ መቼም ርምት የለም ለአንድ ሚዲያ ተቋም እንደምታውቀው አንድ የተላለፈን ፕሮግራም ማንሳት የተግባር እርምጃ ነው እና ያንን የተግባር እርምጃ እኛ ወዲያው ነው የወሰድነው። ስለዚህ ግልጽ በሆነ ሁኔታ ያንን እኛም የማንቀበላቸው ቃላት ተካቶበት እንደነበረ ግልጽ ነው። ይሁንና ግን እንደተባለው ደግሞ እርሳቸው እንደሚሉት ቀጥተኛ የሆነ የዘር ቅስቀሳም የሚያደርግ አይደለም። እኛ ደረጃችንን አይመጥንም፣ ለኢሳት ደረጃ አይመጥንም በሚል ነው እንጂ የተዘዋዋሪ ቃላትን የሚጠቀም ነገር ነው እንጂ ቀጥተኛ በሆነ ሁኔታ በትግራይ ላይ ተነሱ የትግራይ ሕዝብ ይጨፍጨፍ የሚል ነገር የለውም። ያም መግለጫ ቢሆን ግን ይሁንና ለኢሳት ደረጃ አይመጥንም፣ ኢሳትም ደግሞ የተቋቋመበት ዓላማ ጋር ይጻረራል በሚል ምክንያት ነው ያስወገር ነው።
በሌላ በኩል የትግራይ ተወላጆች ማህበር በሰሜን አሜሪካ ኢሳትን አስመልክቶ ያለውን ቅሬታ ለጠቅላይ ሚኒስትር አብይ አህመድ ደብዳቤ ማስገባት ብቻ ሳይሆን እዚህ ሀገር ውስጥ በፍርድ ቤትም ክስ እንደመሰረተባችሁና ሂደቱን እየተከታተለ መሆኑን ገልጾልናል። ባለፈው ሳምንት እንዳደመጡት እናንተ ክሱ ደርሷችኋል? ከደረሳችሁ ምን ይላል?
አንደኛ ይሄ ሐሰት ነው። ይሄ ማህበር አቶ አሉላ ሰለሞን በሊቀመንበርነት የሚመሩት ማህበር ክስ አልመሰረተም። በዚህ በአሜሪካም ሀገር ይሁን በአውሮፓም ይሁን በየትም ዓለማት የከሰሰው ነገር የለም። ለመክሰስም የሚያበቃው ህጋዊ መሰረት የለውም። ስለዚህ ይሄ እጅግ የተሳሳተ ነው። እርግጥ አንድ የምናውቀው ሀቅ ምንድን ነው? ክስ ልንመሰርት ነው እያሉ ገንዘብ ይሰበስቡ እንደነበር እናውቃለን። ከዛ ባሻገር ግን እስካሁን እንግዲህ ጉዳዩ 2 ዓመት ሆኖታል። የተመሰረተም ክስ የለም፣ ወደፊትም ይኖራል ብለን አናምንም። ምክንያቱም ቀደም ብሎም እንዳልኩት የአሜሪካ ነገር ነው፣ የህግ የበላይነት ያለበት ነው፣ ኢትዮጵያ አይደለም። ኢትዮጵያ በሐሰት ሰዎች ሽብርተኛ እየተባሉ ባልፈጸሙት ወንጀልና ሽብር የሚከሰሱበት ሀገር ነው። እዚህ ደግሞ የህግ ልዕልና ያለበት ሀገር ስለሆነ አንድ የሚዲያ ተቋም ያስተላለፈው ነገር ያርማል እንጂ ከዛ ባሻገር ሊያስከስብ የሚችል ነገር የለም። እኛም እርማት የወሰድንበትና ቀደም ብሎም እንደጠቀስኩት ፕሮግራሙን ያወረድንበት ሁኔታ እና እርምጃ የወሰድንበት ሁኔታ ስላለ በዚህ ላይ ማንም ህጋዊ የሆነ እርምጃ ሊወስድ አይችልም። ይሄ የተባለውም የአቶ አሉላ ሰለሞን ክስ ሐሰት ነው። ይሄ ክስ ለእኛም አልደረሰንም፣ ወደፊትም ይደርሰናል ብለን አናምንም።
ለማብቃት አቶ አበበ፣ አሁን በኢትዮጵያ እየተወሰደ ያለውን የለውጥ እርምጃ በተለይም ጠቅላይ ሚኒስትር አብይ አህመድ በውጭ ላሉ የመገናኛ ብዙሃን ያቀረቡትን ጥሪ እንዴት ይመለከቱታል?
ጥሪው ጥሩ ነው፣ ጥሩ ጅምር ነው። ግን ደግሞ መሰረታዊ የሆኑ ነገሮች መሟላት ይገባቸዋል። እንደሚታወቀው በኢትዮጵያ ውስጥ በርካታ ዜጎቻችን በእስር ቤት የሚማቅቁት ሀሳባቸውን በመግለጻቸው ምክንያት ነው። ምንም የፈጸሙት ወንጀል የለም። ሰው በኢትዮጵያ ውስጥ ሀሳቡን በመግለጹ ምክንያት በሀገር መክዳት ወንጀል፣ በሽብር፣ በተለያዩ ሀሰተኛ ወንጀሎች እየተከሰሰ ከፍተኛ ሰቆቃ ይፈጸምበታል። እስር ቤት ከታሰረም በኋላ ቶርቸር ይደረጋል። ሰቆቃ አካላዊም አእምሯዊም ሰቆቃ ይፈጸምበታል። አንዳንዶችም እስር ቤት ይሞታሉ። አሁንም በርካታ የሆኑ ኢትዮጵያውያን ሀሳባቸውን በመግለጻቸው ውስጥ እስር ቤት ታጉረው ያሉበት ጊዜ ነው። መጀመሪያ ማድረግ የሚገባው መንግስት እነዚህን ዜጎቻችንን መፍታት አለባቸው። እንደገና ደግሞ በሀገር ቤት ውስጥ ደግሞ ስራ መስራት ያልቻሉ ጋዜጠኞች አሉ፣ የታገዱ እንደነ ተመስገን ደሳለኛ አይነቱ፣ እንደነ እስክንድር። አሁን እስክንድርም ተመልሶ ስራ መስራት ይፈልጋል። በርካታ የሆኑ ጋዜጠኞች አሉ እዛው ሆነን እንታገላለን ብለው የቆረጡና ለእነሱ መጀመሪያ ይሄንን ህጋዊ መሰረት ባለው ሁኔታ መብታቸው መጠበቅና የሚሰሩትም ስራ ህጋዊ ከለላ እንዲያገኝ ማድረግ ይገባል። በእኛ በኩል የምንፈልገው ምንድን ነው? አሁን ለጊዜው እርግጥ በሀገር ቤት ውስጥ ወኪሎች እንዲኖሩ እንፈልጋለን። ይሄን እያሰብንበት ነው። የሚፈቀድ ከሆነ ወኪሎች ይኖሩናል፣ ህጋዊ የሆነ ፈቃድ ያላቸው ወኪሎች። ከዛ በተረፈ ግን ትልቁ ነገር ይሄ መንግስት በሚሊየን የሚቆጠር ገንዘብ ዶላር እየከሰከሰ ኢሳትን ያፍናል፣ ወደ ኢትዮጵያ የሚያደርገውን ስርጭት ያውካል፣ ያፍናል። እስካሁን ድረስም ይሄን እንደሚያደርግ እናውቃለን። መጀመሪያ እነዚህን ነገሮች ማቆም ነው። እነዚህ መሰረታዊ የሆኑ ነገሮች ሲሟሉ ነው ጥያቄውም ነው በገቢው ልናጤ ነው የምንችለው እንጂ አሁን እነዚህ መሰረታዊ የሆኑ ነገሮች ባልተሟሉበት ሁኔታ ኢሳት ሀገር ቤት ተመልሶ የሚገባበት ነገር የለውም። ሀሳቡም ለጊዜው የለንም። ይሁንና ግን ቀደም ብሎም እንዳልኩት እነዚህ መሰረታዊ የሆኑ ነገሮች ከተሟሉ ወደፊት የምናስብበት ጉዳይ ይሆናል። እሱም ደግሞ አጠቃላይ የሀገሪቷን አቅጣጫ በመገምገም ላይ የተመሰረተ ነው የሚሆነው።
አቶ አበበ ገላው የኢሳት ዋና ስራ አስኪያጅ፣ ለጊዜው በጣም አመሰግናለሁ።
እኔም በጣም አመሰግናለሁ አቶ ሰለሞን።
አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጣዩ 2 የተለያዩ ፕሮግራሞችን ሳምንታዊ ፕሮግራሞችን አንድ ላይ ያጣመረ ዝግጅት ነው። ታዲያ አዘጋጁ አንድ ሰው ነውና ለሁለቱም ትውውቅ ቀለል እናድርገው። ቆንጅታየ ሴቶችና ቤተሰብ እንዲሁም አሜሪካና ሕዝቧ ተያይዘው የመጡበት አጋጣሚ ተፈጥረዋል።
ዛሬ ተያይዘው ነው የመጡት። ልክ ነህ አሉላ። አንድ ወጥ ፕሮግራም ነው ይዤ የቀረብኩት።
መልካም። እንግዲህ እንደ ተረዳሁት ለየት ያለ ትኩረት የሚሻር ርዕሰ ጉዳይ ላይ ነው ትኩረት ያደረግሽው ወይንም እነኚህ 2 ፕሮግራሞችሽ ትኩረት ያደረጉት የሚያነጋግር ምናልባትም የሚያሳስብ ርዕሰ ጉዳይ ነው። እስኪ አስተዋውቂንና ወደ ዝግጅትሽ እንዘልቃለን።
እንዳልከው አሉላ፣ ባለፈው ሳምንት ታዋቂ የምግብ አበሳሰል ባለሙያው በሲኤንኤን ቴሌቪዥን ፓርትስ አንኖውን የማይታወቁት ስፍራዎች በሚል በዓለም ዙሪያ እየተዘዋወረ በሚያቀርባቸው ፕሮግራሞች የሚታወቀው እና ተወዳጅ የነበረው አንቶኒ ቦርዴን ከዚያ በጥቂት ቀናት ቀደም ብሎ ደግሞ እውቋ የፋሽን ዲዛይን ባለሙያ ኬት ስፔድ ሁለቱም በተመሳሳይ ሁኔታ የራሳቸውን ህይወት በራሳቸው አጥፍተዋል። ታዲያ ይህንን ዜና ተከትሎ እነሱ ስማቸው ስለሚታወቅ እንጂ ህይወታቸውን የሚያጠፉ ሰዎች ቁጥር እየጨመረ መሆኑንና ለዚህ የሚያበቁ ምክንያቶች በተለይም የአእምሮ ህመም ትልቅ ትኩረት ሊሰጠው እንደሚገባ እየተገለጸ ነው። በዚያ ላይ ነው ያተኮርኩት።
መልካም ቆንጅት፣ ብዙ ጊዜ እንደሚደረገው የዜና ትኩረቱን መንሻ አድርገን ለህብረተሰብ ጠቀሜታ ያላቸው እንዲያሹ ያሉ የብዙዎችን ቀልብ የሚስቡ የዜና ዘገባዎችን ተንተርሶ የሚዘጋጁ ዝግጅቶች ጠቀም ያለ ትምህርታዊ አጋጣሚን ይፈጥራሉና ወደ ዝግጅት ሽሰጅን።
መልካም። ዛሬ አንዲት እንግዳ ይህንኑ እንዲያብራሩልን ይዣለሁ። ዶክተር ሌኒ ጌታቸው በዚህ በዋሽንግተን ዲሲ እና በቨርጂኒያ አካባቢ በአእምሮ ጤና ሕክምና ሙያ ላይ የተሰማሩ ሐኪም ናቸው።
ዜናው እንግዲህ ከዚህ በፊትም በጣም የታወቁ ሰዎች ራሳቸውን በመግደል በተለይ ባለፈው 3-4 ዓመታቶች ወይም 5 ዓመታቶች ብዙ ጊዜ እናያለን። ያውም እነዚህ እንግዲህ የምናውቃቸው የሚታወቁ ሰዎች ናቸው። ይህንን የምንሰማው የማናውቃቸውም ሰዎች አሉ፣ በቀን በቀን ራሳቸውን የሚገሉ። ትንሽ ለማብራራት ለምሳሌ እዚህ በእኛ በምንኖርበት በዩናይትድ ስቴትስ ውስጥ 10ኛው የሞት ምክንያት ነው። ብዙ ጊዜ ምን ይፈጠራል? ራሳቸውን ለማጥፋት የሚያስቡ ሰዎች ያው እንግዲህ ዩናይትድ ስቴትስ በቀን በቀን አቨሬጁ 122 ሰው ይሞታል በቀን በቀን
ራሱን በማጥፋት
እና ደግሞ ይሄ ከ15 ዓመት እስከ 24 ዓመት እድሜ ባላቸው ውስጥ ይሄ የራስ ማጥፋት ሁለተኛው የሞት ምክንያት ነው። ስለዚህ አሁን ቅድም ለጠየቅሽው ሁኔታ እኔ ምንም የሚያስደነግጠኝ ነገር የለም። ከስራይም በአማካኝነት ስለሆነ ይሆናል። ደግሞ ወደዚህ ወደ እኛ ህብረተሰብ ስናመጣውም ምንድን ነው በአሁኑ ጊዜ ራሳቸውን የሚያጠፉ ቁጥራቸው እየጨመረ ነው ያለው እና በጣም ችግር ነው። ለዛ ሰው ብቻ ሳይሆን ለቤተሰቡ፣ ለሚያውቃቸው ሰው በሞላ ጉዳት የሚፈጥር ነው።
ምንድን ነው ሰው ወደዚህ አይነት ከባድ እርምጃ በራሱ ላይ ከመውሰድ እንዲቆጠብ ቤተሰቦች ወይም ራሱ ግለሰቡ ምንድን ነው ማድረግ ያለበት? ዶክተር ሌኒ እንደው ለጊዜው እዚህ ላይ እናትኩርና ወደፊት ደግሞ አድማጮችም እርግጠኛ ነኝ ጥያቄዎች ያነሳሉ፣ በዝርዝር ይሄዱበታል።
እንዳልሽው ራስን ማጥፋት ሀብት አይወስነውም፣ ምንም ነገር አይወስነውም። ለሁሉም ሰው የሚደርስ ነው። ሁሉም ሰው ማድረግ ደግሞ የሚችለው ነገር ነው። እዚህ ሀገር እንትናል ስዊሳይድ ፕሪቨንሽን ላይፍ ላይን የሚላለ
ይህን ራስን የማጥፋትን አዝማሚያ ለመቅጨት የሚሰራ ክፍል ማለት ነው አገልግሎት።
አዎ አዎ። እና ቁጥሩን እንድናገር ከፈለግሽ ልናገር እችላለሁ።
በሚገባ
1-800-273 ቶክ ወይንም 8255 ነው እና 24/7 ያለ የስልክ በስልክ ተደውሎ እርዳታ የሚያገኙ ነው። ወዲያው ነው የሚያነሱት ሰዎቹ እንደዚህ ይሄ ስሜት ያላቸው ራሱን ለማጥፋት ስሜት ያላቸውን ሰዎች መርዳት የሚችሉ ናቸው። ማለትም ለዛ ያችን ሰዓት በጣም ትንሽ ደቂቃ ነው የሚፈጀ ያ ስሜት ሲኖር በዛ ሰዓት አንድ ሰው ከደወለ ያችን ሰዓት ኤክስተንድ ለማድረግ ነው ለማራዘም ነው እና ያቺ ሰዓት ካለፈች በኋላ ያ ሰው መረጋጋት ይችላል። ለዚህም ነው የተፈጠረው። ከዛ በኋላ ግን ያ ሰው እርዳታ ያስፈልገዋል።
ለጊዜው ያቺን ቅጽበት እንዲያልፋት ነው።
አዎ፣ ቀጣዊ ሕክምና ያስፈልጋል። ያ ምንድን ነው? አንደኛ የስነ ልቦና ፕሮፌሽናል እዛ ጋር እዛ ሄዶ ማናገሩ ጥሩ ነው። ሌላም ደግሞ መድኃኒትም ያ ሰው መድኃኒት ካስፈለገውም በመድኃኒትም የሚሰማቸውን ስሜት የሚቀንስ ሁኔታም ሊፈጠር ይችላል። ይሄ ፕሪቨንትብል የሆነ መከላከል ይቻላል እና ያ ቤተሰብ ወይ የዛ ሰው ቤተሰብ ካወቁ እንግዲህ ካወቁ ነው። ብዙ ጊዜም ደግሞ ላያውቁ ይችላሉ። ያው እንግዲህ የጸባይ መቀየር አለ፣ ራስን ማግለል አለ። በደንብ የሚታወቀው ያው የራሴን ለማጥፋት እያሰብኩ ነው ብሎ የሚናገር ሰው ወዲያውኑ መውሰድ ይቻላል ወደ ሆስፒታል ኤመርጀንሲ ሩም ወዲያው ነው መወሰድም አለበት እንጂ ሌላው ደግሞ ያ ቤተሰብ እንክብካቤ ለዛ ሰው መስጠት አለበት የሚታሰርበት ነገር አይደለም በብዙ ነገር ምክንያት የሚመጣ ነው በጣም ሲጨልም አንድ ሰው በጣም ሲጨልምበት ነው እና አንድ ነገር የተቸገረበትን ነገር መፍታት ሲያቅተው ነው እዛ ደረጃ ላይ የሚደርሰው
ልክ ነው በራሱ ህይወትም ይቆርጣው
አዎ በራሱ ህይወትም ይቆርጣው አንድ ሰው እዛ ደረጃ ሲደርስ በጣም ጨልሞበት ነው ማለት ነው ምንም ነገር ማየት አይችልም ምንም ነገር የሚፈቱለት አይመስለውም ስለዚህ ነው ያንንም ራስን ማጥፋት ደረጃ ላይ የሚደርሱ
እዚህ ላይ ዶክተር ሌኒ ራሱ ያው ግለሰብ አደገኛ ሁኔታ ላይ ነኝ ብሎ እንዲሰጋና እርዳታ እንዲጠይቅ ሁለተኛ ደግሞ ቤተሰብም ይሄ ሰው አላማረኝም ማዝማሚያው እንዴ ምንድናቸው ምልክቶቹ ምንድናቸው ቤተሰብ መከታተልና ማወቅ ያለበት ሁለተኛ ነገር ደግሞ ራሱ ግለሰቡ ይሄ ነገር ወደ ሌላ ነገር ሊያመራኝ ነው ብሎ ሰግቶ ቶሎ እርዳታ መጠየቅ ያለበት ምን ጊዜ ነው?
ኮዙም በብዙም ነገር ምክንያትም ሊሆን ሊመጣም ቢችልም ዲፕሬሽን ራስ የራስ ጭንቀት አንደኛው ነው። ከዛ ደግሞ መጠጥ የሚጠጣ ሰው በጣም ሰብስንስ ቢዝ ያደንዛዥ እንደሱ ብዙ የሚጠቀሙ ሰዎች ራሳቸውን ያው እንግዲህ በግልጽም ራሳቸውን ለማጥፋትም ባይናገሩም ያው ወደዛ የነሱ ናቸው ሊዲንግ የሆኑ ምክንያቶች ሰው አንድ ሰው ለምሳሌ መሞት ፈልጋለሁኝ ወይንም ራሴን የመግደል ሐሳብ አለኝ ሲል አሱ አንደኛው ምክንያት ነው ደሞ ራስን የመግደል የሚቻልበት መንገድ በሚፈልጉበት ጊዜ ተስፋ ሲቆርጡ ወይንም ደግሞ በቃ በጣም መሮኛል ህይወቴን በጣም አስጠልቶኛል ለመኖርም ደግሞ አልፈልግም ምንም ነገር ሁሉም ጨልሞብኛል በሚሉበት ጊዜ እንደዛ ሲሉ እርዳታ ፈልጋለሁ ነው የሚሉት አንዳንዱ ሰው እንደዚህ በተለይኛ ህብረተሰብ ውስጥ እንደ ሁሉ ነገር ጨለመብኝ በማረገው ጠፋኝ ሲል ራሳቸውን ለመግደል ሐሳብ አለባቸው ማለት አይደለም ነገር ግን መላጠፋኝ ለዚህ ለችግሬ እና እርዳታ ፈልጋለሁ የማለት ነው ደሞ በቃ ሸክም መሆን አልፈልግም ሌላ ሰው ሲሉ እንደ ቀደም ተጠቀስኩት አልኮሆል መጠጣት ሲጀምሩ ጸባያቸው ሲቀያየር እነዚህ ሰብስተንስ በሚጠቀም ድራግ በሚጠቀሙበት ጊዜ አንዳንድ ጊዜ ደሞ የአይምሮ ጭንቀትም ትናላቸው ሲምፕተሞች አሉ እነሱን በሚያሳዩበት ጊዜ አንዳንዱ ሰው የአይምሮ ጭንቀት ሲኖረው በጣም መተኛት ያበዛል እንደዛ በመልክበት ጊዜ ጧት መነሳት አይችሉም ሙሉ ቀን መተኛት ምንም ነገር ማድረግ አይፈልጉም አሶ አንዱ ምልክት ነው መብላት ሲያቆሙ ወይንም ደግሞ ብዙ ሲበሉም እሱም አንዱ ነው እንቅልፍ ሲያጡም ከሰው ጋር መደባለቅም ሳይፈልጉ ሲቀሩ እሱ ሁሉ ቀስ እያለ የሚመጣ ነገር ነው በአንዴ የሚመጣ ነገር አይደለም እና በምንመለከትበት ጊዜ የአንድ ቤተሰባችን ውስጥ ያለ ሰው እንደዚህ አይነት ምልክቶች ሲያሳይ በጣም ቀርቦም ማናገሩም ጥሩ ነው። ምንድን ነው የተፈጠረው? እንዴት ልረዳ እችላለሁ? ይህን ነገር እያየሁኝ ነው እና ከሰው ራስን ወይ ራስሽን እየገለልሽ ነው፣ ጸባይሽ እየተቀየረ ነው። ጸባይሽ እየተቀየረ ነው ስንል ምን አይነት ጸባይ እንደተቀየረ መናገር አለብን። ዝምተኛ ሆንሽብኝ ድሮ ጨዋታ የምትጫወት ሰው ከሆነች ካለ ጓደኞቿ ጋር መደባለቅ የምትወድ ሰው አይ አልፈልግም ስትልና በሯን ዘግታ ስትቀመጥ ስልክ ማናገር ስራ መስራት ሲያቆም አንድ ሰው እሱ ሁሉ አሉ የጸባይ ልዩ የጸባይ ለውጦች እነሱ
ነው። የህክምናው እንደው አሰጣጥ ምን ይመስላል ዶክተር ሌኒ?
አድማጮች አሁን የፕሮግራም ማሳሰቢያ። ላለፈው ሰኞ ተይዞ የነበረና በሰዓት ትረሳቢያ ሳይቀርብ የቀረ ዝግጅት ነው። በኢትዮጵያና በኤርትራ መካከል ላለፉት 18 ዓመታት የዘለቀውን ጤናማ ያልሆነ መፋጠጥ ሊያስወግድ ይችላል የተባለውን የአልጀርስን ስምምነት ተቀብሎ ለተግባራዊነት ለመስራትና የኢትዮጵያ መንግስት ሰሞኑን የሰጠውን ቃል አስመልክቶም ትናንት ባለፈው እሁድ ምሽት ማለቴ ነው የጀርመኑ የተጀመረ ውይይት ነው። በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰርና ቀድሞ በዋሽንግተን የኢትዮጵያ ከፍተኛ ዲፕሎማት ዶክተር ብሩክ ኃይሉና በለንደኑ ግሪንዊች ዩኒቨርሲቲ የምጣኔ ሀብት መምህር በሆኑት በዶክተር ተስፋ ማርያም መሃሪ መካከል የተካሄደ ውይይት ተከታይ ክፍል በቀዳሜ ፕሮግራማችን ይቀርባል። መልካም ምሽት። ለዛሬ ያዘጋጀነውም በዚህ ማውቃታችን ነው። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐዬ ነን። ከአቀናባሪያችን ንጉሱ ታምሬና ከተኪው ስርጭት መሀንዲስ እንዲሁም ከዋና አዘጋጅ ተሳበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
አሁን የትግርኛ ስርጭት ይቀጥላል። ደህና ደሩ። በእኛ በኩል
ሰላም፣ ደህና ደሩ።